ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 17 2013 ዓ.ም ዝግጅታችን ጀመረ።
ከኮቪድ ጋር በተያያዘ ሁለተኛ በተለይ ደግሞ ከጎንደር ጋር ባለው በተለያዩ ምክንያቶች በነበሩባቸው ያሳለፍናቸው 3-4 ዓመታት የነበረው ወቅታዊ ሁኔታዎች ጋር ተያይዞ ሁለቱ ተደምረው የቱሪዝሙ እንቅስቃሴ ሞስት ቁሟል ማለት ነው።
የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ አቶ ጌታሁን ስዩም ናቸው። ለምሽቱ ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አቀናባሪና አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የአፋር ሕዝብ ባገኘው ሁሉ ታጥቆ ከአጎራባች ትግራይ ክልል የገቡ አማጺ ተዋጊዎችን እንዲወጋ የክልሉ ፕሬዚደንት አወል አርባ ትናንት አርብ ጥሪ ማስተላለፋቸውንና ሁኔታው በብዙ አስሮች ሺዎች የሚቆጠር ሰው ያፈናቀለው ግጭት ወደ መባባሱ ሊሄድ እንደሚችል የሚጠቁም መሆኑን አዣንስ ፍራንስ ፕሬስ ዘገበ። አያይዞም የትግራይ አማጽያን ሁለቱን ክልሎች በሚያዋስነው ድንበር ላይ እየተሰባሰቡ ናቸው ያሏቸውን የመንግስት ደጋፊ ኃይሎች ኢላማ አድርገው አፋር ውስጥ ጥቃት መክፈታቸውን ባለፈው ሳምንት መጨረሻ አሳውቀው እንደነበረ ጠቅሷል። አንድ የመንግስት ባለስልጣንን የጠቀሰው የኤኤፍፒ ዘገባ በቀጠለው ከባድ ውጊያ 20 ሲቪሎች መገደላቸውንና 70,000 ሰው መፈናቀሉን አመልክቷል። በሌላ በኩል የአማጽያኑ ቃል አቀባይ ጌታቸው ረዳ አፋር ውስጥ እያካሄዱት ያለው ዘመቻ ከግዙፏ ኦሮሚያ ክልል የተላኩ ሚሊሻ ተዋጊዎችን ኢላማ ያደረገና እጅግ ውሱን ዘመቻ መሆኑን እንደተናገሩ ኤኤፍፒ ዘግቧል። የአፋር ክልል ፕሬዚደንት ግን ይህ መግለጫ አሳሳች ነው ማለታቸውን የገለጸው ዘገባው አንዳንዶች የኦሮሞ ኃይሎችን እኛ ያስተናገድናቸው ሳይሆኑ የወረሩን ይመስላቸዋል፣ ይሄ ከእውነት የራቀ ነው ማለታቸውን ዘግቧል። ዩናይትድ ስቴትስ በሶማሊያ ሽብርተኛ ቡድን በአልሸባብ ላይ እንደገና የአየር ጥቃት በማካሄድ ላይ እንደምትገኝ ተገለጸ። ፕሬዚደንት ጆ ባይደን አስተዳደሩን ከተረከቡ በኋላ ለስድስት ወራት ያህል ዩናይትድ ስቴትስ አልሸባብ ላይ ጥቃት ሳታካሄድ የቆየች ሲሆን አሁን ግን በአራት ቀን ጊዜ ውስጥ ለሁለተኛ ጊዜ የአየር ድብደባ አድርጋለች። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አፍሪኮም ያካሄደው ጥቃት በሶማሊያ መንግስት የጦር ኃይልና በአልሸባብ መካከል ጉል ሙድድ በተባለውና የመጀመሪያው የዩናይትድ ስቴትስ የአየር ጥቃት በተካሄደበት ክፍለ ግዛት እየተካሄደ ባለው ከባድ ውጊያ ለሶማሊያ ወታደሮች የአየር ድጋፍ ለመስጠት መሆኑ ተዘግቧል። በዘንድሮ የአውሮፓ 2021 ዓመተ ምህረት የመጀመሪያ አጋማሽ ከሁሉም የዓለም አካባቢ በበለጠ ደረጃ በሽብርተኝነት የተጎዳችው አፍሪካ እንደነበረች የተባበሩት መንግስታት ድርጅት አጥኚዎች ተናገሩ። ራሱን እስላማዊ መንግስት ብሎ የሚጠራውና አልቃይዳ እንዲሁም ተባባሪዎቻቸው አላማቸውን በአህጉሪቱ እያስፋፉ መሆናቸውን የገለጹት የመንግስታቱ ድርጅት አዋቂዎቹ እነዚህ ቡድኖች ደጋፊዎቻችን እየተበራከቱ ግዛቶችንም እየተቆጣጠርን ነን፣ ከፍተኛ ጉዳትም በማድረስ ላይ ነን ብለው እያወጁ እንደሆኑ ነው የገለጹት። ኤክስፐርቶቹ ለመንግስታቱ ድርጅት የጸጥታ ምክር ቤት ባቀረቡት ሪፖርታቸው ይህ በተለይ በምዕራብና በምስራቅ አፍሪቃ የተወሰኑ አካባቢዎች የሚታይ ነው ብለው በእነዚህ አካባቢዎች የሁለቱ ቡድኖች ተባባሪዎች ገንዘብና መሳሪያ የማሰባሰብ በድሮኖች መጠቀምን ጨምሮ አቅማቸውን እያፈረጠሙ መሆኑን ነው የተናገሩት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ደቡብ ምስራቅ እስያ ሀገሮችን ይጎበኛሉ። የጉዟቸው ዓላማ የኮቪድ-19 ወረርሽኝ አካባቢውን እያዳሸቀ ባለበት በዚህ ወቅት የቻይና ወታደራዊ አቅም እየፈረጠመ መምጣቱ ላሳሰባቸው የዩናይትድ ስቴትስ አጋሮች ድጋፋቸውን ለማረጋገጥ መሆኑ ተገልጿል። የመከላከያ ሚኒስትሩ በሚቀጥለው ሳምንት ሲንጋፖርን፣ ቪየትናምንና ፊሊፒንስን ይጎበኛሉ ተብሏል። በመጨረሻም የኮቪድ-19 ክትባት ካልወሰዱ አሜሪካውያን ውስጥ 45% የመከተብ ሐሳብ የለኝም ብለው በእርግጠኝነት መናገራቸውን አንድ የአስተያየት ግምገማ አስታወቀ። 35% ደግሞ በቀደሙት ደረጃ ላለመከተብ ያልቆረጡ ሲሆኑ የምከተብ ግን አይመስለኝም ያሉ መሆናቸውን ነው አሶሺየትድ ፕሬስ እና አንድ የምርምር ተቋም በጋራ ያካሄዱት የአስተያየት ግምገማ የጠቆመው። አድማጮች ለሰዓቱ ያለን ዜና እዚህ ያበቃል።
ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ1240 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 17 2013 ዓ.ም ዝግጅታችን ነው።
እንግዲህ በጣም አሳሳቢ የሚሆነው ሰዎች ከዓለም ክፍል በሙሉ ነው የሚመጡት። ሁለተኛ ስፖርት ከፍተኛ ትንፋሽ ያለበት ጉዳይ ነው እና ደግሞ ሰዎቹ ተመልሰው ወደ ተለያየ ዓለም ሀገር ነው የሚበተን። ስለዚህ በእንግሊዝኛ ሱፐር ስፕሬደር የምንለው አይነት አለ አይደል? ወረርሽኝ በብዛት መሰራጨት ምክንያት የሚሆኑ ከሚባሉት ውስጥ ነው። ስለዚህ አደጋ የመኖር እድሉ ከፍ ያለ ከፍተኛ ጥንቃቄ ይደረጋል።
ዶክተር አሰፋ ጄጃው መኮንን ናቸው። የኮቪድ-19 ወረርሽኝ በዓለም ዙሪያ ያለውን ይዘት በሚመለከትና ቀጣዩንም ሁኔታ በሚያስቃኝ ቅንብር በዚህ ምሽት ይዘናቸዋል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኛላችሁ። እንግናላችሁ አሁን ወደ ቀደመው ዘገባችን እንለፍ። በዓለም ውርስ ሀብትነታቸው በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኒስኮ የተመዘገቡት የጎንደር ቅርሶች የእድሳት ችግር የጎብኚዎችና የገቢ ጥረት የገጠማቸው መሆኑን የቅርሶቹ አስተዳዳሪ አቶ ጌታሁን ስዩም ለአሜሪካ ድምጽ ተናግረዋል። በተለይም ባለፉት 3 አመታት ሀገሪቱ ውስጥ በነበሩ ሁኔታዎችና በኮቪድ-19 ወረርሽኝ ሳቢያ ቅርሶቹ ብርቱ ችግር ላይ መሆናቸውን የገለጹት አቶ ጌታሁን የአጼ ፋሲል ቤተ መንግስት ግቢና መዋኛቸውን ጨምሮ ጎንደር ከተማ ውስጥ የሚገኙት ጥንታዊ ቤተ መንግስቶችና ታላላቅ ቅርሶች አስቸኳይ ትኩረት የሚሹ መሆናቸውን አመልክተዋል። ወደ ኢትዮጵያ ተጉዞ የነበረው ባልደረባችን ደረጀ ደስታ የቅርሶቹን አስተዳዳሪ አነጋግሯል። ቀጥሎ ይቀርባል።
የጎንደር ከተማ ነዋሪዎች እንደነገሩኝ የቅርሶቹ አስተዳዳሪም እንዳረጋገጡልኝ በጎንደር ከተማ የቱሪዝም እንቅስቃሴ ቆሟል ማለት ይቻላል። በዓለም አቀፍ የቅርስ ሀብትነታቸው በዩኔስኮ ከተመዘገቡት 9 የጎንደር ቅርሶች የ7ቱ ቅርሶች አስተዳዳሪ የሆኑት አቶ ጌታውን እንደሚሉት በዓመት ከቱሪዝም ይገኝ የነበረው ከ7-10 ሚሊዮን አማካይ ገቢ አሁን ወደ 600,000 ብር ወርዷል። የጎብኚዎችም ቁጥር ወደ ጥቂት መቶዎች አሽቆልቁሏል። ይህም ሆኖ ደግሞ የመሰነጣጠቅ ችግር እየደረሰባቸው ያሉት ቅርሶቹ ደህንነት አደጋ ላይ ይገኛል። የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ አቶ ጌታሁን ስዩም በቅድሚያ እሳቸው ስለሚያስተዳድሯቸው ቅርሶች ይዞታ እንዲነግሩኝ ጠየኳቸው።
የጎንደር ዓለም አቀፍ ቅርስ አስተዳደር ያው በስም በአንድ ግቢ የሚጠራ ቢሆንም በውስጡ በዓለም አቀፍ ዩኔስኮ ደረጃ የተመዘገቡ 9 ዋና ዋና ቅርሶችን ይዟል። ከዚህ ውስጥ እኔ የማስተዳድራቸው 7 ናቸው። የሚገኙትም በጎንደር ከተማ አስተዳደር በከተማው ክልል ብቻ ናቸው ማለት ነው። አንዱ የአጼ ፋሲል ግቢ እየተባለ በተለምዶ የሚጠራው ትልቁ ግቢና ዋናውና ለጎንደር መመስረት ምክንያት የሆነው፣ ሁለተኛው የአጼ ፋሲል መዋኛ እየተባለ የሚጠራው ትልቁ የጥምቀት በዓላችን የምናከብርበት ከዚህ ኦልሞስት 5 ኪሎ ሜትር ርቀት ላይ የሚገኘው ነው። ሶስተኛው የዶሮ ቤት እየተባለ የሚጠራው ተርሚናል ባዝ የሚል ስያሜ ያለው፣ ሌሎች ግን በአብያተ ክርስቲያናት የሚተዳደሩ ግን እንደ ዓለም አቀፍ ቅርስ ግን በእኛ ያሉ በትብብር የምንሰራቸው ባለቤትነታቸው ግን የቤተክርስቲያን የሆኑ የቁስቋም ቤተክርስቲያንና የእቴጌ ምንትዋብ ቤተመንግስት ያለበት የዮሐንስ ቤተክርስቲያን እና የደብረ ብርሃን ስላሴ ቤተክርስቲያን ናቸው።
በምን ሁኔታ ነው የሚገኙት እነዚህ ቅርሶች? አሁን
ቅርሶች ያሉበት ሁኔታ ጀስት በጥሩ ሁኔታ አይደለም። ጥሩ ነው ተብሎ የሚገለጽ ሳይሆን ጀስት ሁሉንም ቅርሶቻችን አደጋ ላይ ያሉ ቅርሶች ናቸው። አንደኛ ከእድሜ ጠገብ አንጻር ብዙ ጊዜ ከመኖራቸው አንጻር የመጣ ችግር ነው። ሁለተኛ የተሰሩባቸው መሰረታዊ በዩኒስኮ ለመመዝገብ መሰረታዊ የሚባሉ የተሰሩባቸው ቅርሶች የተሰራባቸው ዋና ዋና አካላት በቅርብ ካለመገኘት ጋር የመጣ ነው። ሶስተኛ ደግሞ ጀስት ከኒኪኪ በወቅቱ ጥገና ካለመድረግ እና ትትል ማነስ የመጡ ችግሮች ናቸው። ስለዚህ እነዚህ ሶስት መሰረታዊ ምክንያቶች ሆነው ሁሉም ቅርሶቻችን አሁን በጣም በችግር ላይ ያሉ፣ አሁን ይህን ችግር ለመቅረፍም ስራ የተጀመረበት ወቅት ነው ያለው።
የሚጎበኙ ናቸው እነዚህ ሁሉ
ሁሉም ቅርሶች ባይባልም በብዛት የሚጎበኘው የጎንደር ዓለም አቀፍ ቅርስ አስተዳደር ያለበት የአጽፋስን ቤተ መንግስት ግቢ፣ የደብረ ብርሃን ስላሴ፣ የመዋኛው፣ የቁስቋም ናቸው። ሁለቱ ኦልሞስት የሚጎበኙ አይደለም፣ ዶሮ ቤት እና ዮሐንስ ቤተክርስቲያን ያሉ
የሚጎበኙት። አሁን የሚጎበኟቸው ሰው ከዚህ በፊት በአመት ምን ያህል ሰው ይጎበኛቸዋል እና አሁን ያለበትን ሁኔታ አነጻጽረው ይንገሩኝ እስቲ።
ግምታዊ በሆነ መልክ ነው ልነግርህ የምችለው። እስከ 2 ዓመትና 3 ዓመት በፊት በነበረበት ወቅት አብዛኛው የውጭ ሀገር ጎብኝና የሀገር ውስጥ ጎብኝ ብለን ነው በሁለት የምንከፍለው። የውጭ ሀገር ጎብኝ ያው አንዱን ግቢ አይቶ ወደ የማይሄድበት መንገድ የለም። ሁሉንም ስለሚጎበኝ ኦልሞስት ከ25-30 ሺህ የውጭ ሀገር ጎብኚ እና በመቶ ሺህ የሚቆጠር ደግሞ የሀገር ውስጥ ጎብኚ ነበር ከአሁን በፊት የሚጎበኝ።
አሁንስ በምን ሁኔታ ላይ ነው ያለው?
አሁን በሁለት ትላልቅ ምክንያቶች ጀስት በተለይ የውጭ ሀገር ጎብኚ በቁጥር በጣም አናሳ በሆነና በመቶዎች የሚቆጠሩ ጎብኚዎች ናቸው ያሉት። ምናልባት ቁጥሩ መግለጽ ከተፈለገ 300-400 በአመቱ በዚህ በአሁኑ ወቅት የውጭ ሀገር ጎብኚ ነው ያለው። የሀገር ውስጥ ጎብኚ አንጻራዊ በሆነ መልክ ከዛ ጋር ባይወዳደርም የተሻለ ነው። ስለዚህ አጠቃላይ ስናይ የቱሪዝሙ እንቅስቃሴ ከኮቪድ ጋር በተያያዘ አንድ፣ ሁለተኛ በተለይ ደግሞ ከጎንደር ጋር ባለው በተለያየ ምክንያቶች በነበሩባቸው ያሳለፍናቸው 3-4 ዓመታት የነበረው ወቅታዊ ሁኔታዎች ጋር ተያይዞ ሁለቱ ተደምረው የቱሪዝሙ እንቅስቃሴ ሞስት ቁሟል ማለት ነው።
በገቢ ረገድስ ምን ያህል ነበር ይገኝ የነበረው? አሁን ምን ያህል ነው ያለው?
በአማካይ ነው የምነግርህ። ከአሁን በፊት በነበረው ከ7-10 ሚሊዮን ከአጠቃላይ ገቢ እናገኝ ነበር በግቢው ላይ። ይሄን አሁን ስናየው ደግሞ 600-700 ሺህ አካባቢ ነው ያለው።
እንደ መፍትሄ እርስዎ የሚያቀርቡት አማራጭ አለ? ለመንግስትም ወይ ለህብረተሰቡም እንዲታወቅሎት እንዲደረግ ይገባል የሚሉት ከእናንተ አንጻር ምንድን ነው?
በጎንደር ከተማ አማራጭ የኢንዱስትሪ የሚባለው ቱሪዝም ነው። በርካታ የዓለም አቀፍ ቅርሶች ያሉበት ቦታ ነው። በርካታ ኢቨንቶች የሚከናወኑበት ነው። ለሌሎች መዳረሻዎች ማዕከል ሆኖ እያገለገለ ያለ። ይህን መሰረት አድርገን ስናይ ጎንደር ሊያሰናት የሚችለው እነዚህ ጥንታዊ የኪነ ህንፃ ጥበቦች እና ስዕልንም ሌሎች ማጠቃላይ ያለው እንቁ ሀብታችን በወቅቱ እንክብካቤ ከማድረግ እና ጥገናና ስራ ከመስራት አንጻር በርካታ ችግሮች፣ ክፍተቶች አሉበት ቦታ ነው። አንደኛ ችግር ፈች ጥገና እየተደረገ አይደለም። ሁለተኛ ለእነዚህ ቅርሶች የምንጠቀምባቸው ማቴሪያሎች በቅርብ የሚገኙ አይደሉም። ኦልሞስት በ100 ኪሎ ሜትር ርቀት ላይ የሚገኙ ናቸው። እነዚህ ለማምጣት ከፋይናንስም ከሰው ኃይልም አንጻር በጣም ክፍተት ያለበት እና ነገ ዛሬ ይሄን ያህል የምናወራለት ቀስ ነገ ራሱ የምናገኝበት እድል እያነሰ ሊመጣ የሚችልበት በከፍተኛ መሰነጣጠቅ በከፍተኛ ችግር ያለ ቅርስ በመሆኑ ቅርሱ እኔ ከምናገረው በላይ በባለሙያ ተጠንቶ ያለበትን ችግር የሚለይበት ሁኔታ መፈጠር አለበት ነው ትልቁ ማለት፣ ለመንግስትም ለህዝባችንም ማለት ነው። ከዛ ባሻገር ጀስት ይሄ ሀብት ነው ሰዎቹ እንዲንቀሳቀሱ ከቤታቸው የሚያንቀሳቅሰው። ከአሜሪካ የሚመጣው ቱሪስት ይሄን ሀብት ብሎ ነው የሚመጣ። ከመጣ በኋላ ነው ገንዘቡን የሚያፈሰው እና ከዚህ ጋር በተያያዘ መልኩ አካባቢ ከቱሪዝምን አምኖ ነው የከፈቱ ባለሀብቶች ቱሪዝምን አምነው የተከፈቱ ሆቴሎች ቱሪዝምን አምነው ያሉ ቱር ኦፕሬተሮች ትራቨል ኤጀንቶች እና ጋይዶች በሙሉ አሁን ምንም ሙሉ በሙሉ ስራ ነው አቁማ ያለና ይሄ በጠና ሲመለስ የሚችል ከገቢ አቅም ጋር ሊሰራ የሚችልበት የመንግስታት ያለ ይመስላል እና ይህን አጥንቶ አቅጣጫ ከመስጠት አንጻር እና በርካታ ከማስተዋላ የሚቀር ነገር አለ የሚል ባ ነው የሚሰጠው።
አቶ ጌታሁን ስዩም የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ፣ በአሜሪካ ድምጽ ራዲዮ ስም አመሰግናለሁኝ። ደረጀ ደስታ ነኝ። ጤና ይስጥልኝ።
አመሰግናለሁ አቶ ደረጀ። እግዚአብሔር ይስጥልኝ።
እሺ፣ እሺ።
ቻው።
ደረጀ ደስታን እናመሰግናለን። ወደ ተከታዩ ዝግጅት እንሰዳችሁ። አበረታች ውጤት ያስገኙት ክትባቶች ባሉበት ሀገር እስካሁን ያልተከተቡ ሰዎች በራሳቸውም ሆነ በሌሎች ጤና ላይ የደቀኑት ፈተና፣ በሌላ በኩል ደግሞ ክትባቱን ማግኘት ባልቻሉ ሀገሮች ላይ ያለውን ሁኔታ ተከታዩ ዝግጅት ያስቃኘናል። አሉላ ከበደ በዩናይትድ ስቴትስ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻል ስፔሻሊስት እና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ከሆኑት ዶክተር አሰፋ ጄጃው መኮንን ጋር የጀመረውን ውይይት ይቀጥላል።
ዓለም አቀፍ ሁኔታን ወደሚመለከት ርዕስ ልውሰዶና ባለፈው ዓመት ከነበረ ልምድ አንጻር ሰዎች በብዛት በሚገኙባቸው አካባቢዎች እርስዎ የኢትዮጵያውያን ሲገልጹ የምረቃ ስነ ስርዓቶች፣ ሰርጎች እና ሰዎች በብዛት የሚሰባሰቡባቸውን የተለያዩ ሁኔታዎች እንደገለጹት እነኚህ ሁኔታዎች ለቫይረስ መዛመት በጣም አመቺ አጋጣሚ መፍጠራቸውን ባለፈው ዓመት ትልቅ ትንሽ ሳይባሉ አብዛኞቹ መሰረዛቸውን እናውቃለን። አሁን ተስፋ የሰጠ ሁኔታ በዓለም ደረጃ መፈጠሩ የክትባቶቹ በብዛት የመሰራጨት እድል ከእለት ወደ እለት እያደገ እየጨመረ መምጣቱ ታላላቅ የስፖርትና ሌሎች ዝግጅቶችንም መልሶ ወደ ማምጣቱ አዝማሚያ እየተሄደ ነው እና የቶኪዮ ኦሎምፒክ ምናልባት ዓለምን በትልቅ ደረጃ የምታስተናግደው የመጀመሪያው ትልቅ ፈተና መታያ ተደርጎ ተወስደዋል። የመጀመሪያዎቹ ለቫይረሱ የተጋለጡት ሰዎች በምርመራ ተገኝተዋል። በአንጻሩ ብርቱ ጥንቃቄ እንደሚደረግ ጊዜ ተወስዶ ዝግጅት እንደተደረገ ይታወቃል። ይሁንና ብዙዎች አንድ ቦታ የሚመጡበት በመሆኑ የስፖርት ጠባይ ደግሞ ሆኖ የሚፈለጉትን ጥንቃቄዎች የማድረግ እድሉም ያነሰ በመሆኑ በአብዛኛው ተስፋው ክትባት ላይ ነው እና ምን ያህል ያሳስቦታል ወይስ በቀላሉ የምንወጣው ይመስሎታል?
አሳሳቢ ነው እንደዚህ አይነት ነገር። እንግዲህ በጣም አሳሳቢ የሚሆነው ሰዎች ከዓለም ክፍል በሙሉ ነው የሚመጡት። ሁለተኛ ስፖርት ከፍተኛ ትንፋሽ ያለበት ጉዳይ ነው። እንግዲህ ሩጫ ቢሆን ሌላ ስፖርቶች ቢሆን ሰዎች በከፍተኛ ደረጃ የሚተነፍሱበት አይነት ነገር ነው ያለው እና ደግሞ ሰዎቹ ተመልሰው ወደ ተለያየ ዓለም ሀገር ነው የሚበተኑት። ስለዚህ እንዲህ አይነት ነገሮች ለዚህ በእንግሊዝኛ ሱፐር ስፕሬደር የምንለው አይነት አለ አይደለ? አንዳንድ ነገሮች ለወረርሽኝ በብዛት መሰራጨት ምክንያት የሚሆኑ ከሚባሉት ውስጥ ነው። እንግዲህ ከፍተኛ ጥንቃቄ ይደረጋል። ሁሉም ሰዎች የተከተቡ ሆነው በተለይ ደግሞ ቴስት ተደርገው እንዲህ አይነት ነገር የሚደረግበት ሁኔታ ይኖራል። ነገር ግን ስፖርተኞች አንድ አካባቢ ብዙ ጊዜ ሊቆዩ ይችላሉ። ተመልሰው ደግሞ በየቦታው መሰራጨታቸውን ስናይ አሳሳቢ ነው። አሁንም ትንሽ ለቀቅ ብለናል ብዬ ነው የማስበው። ወደ ኋላ ማለትም ያስፈልጋል። ኢቨን እዚህ ሀገርም እኮ እንግዲህ እንደምናውቀው አሁን ለምሳሌ ሎስ አንጀለስ ማስክ እንደገና አንዳንድ ቦታዎች ውስጥ ሰው ሲገባ ውስጥ ማስክ እንዲያደርግ የሚል ወደ ኋላ የመሄድ ነገር አለ። እንዲህ አይነት ደግሞ ዓለም አቀፋዊ ነገሮች ከመቶ ሀገር በላይ ሰው ይመጣል፣ ወደ መቶ ሀገር በላይ ይበተናል። ስለዚህ አደጋ የመኖር እድሉ ከፍ ያለ ነው።
በወረርሽኙ ሂደት ውስጥ ቀደም ብሎ ያነሱት እንግዲህ የሚያነጋግረው የዴልታ የተባለው የቫይረስ ዝርያ ነው። በአንጻሩ ተስፋው እንዲከፍ ያለው ደግሞ ክትባቶቹ ውጤታማነታቸው በስፋት መታየቱ ነው። በዚህ በዩናይት ስቴትስ እንደገለጹልን 99% ሆስፒታል የሚሄዱት ለህመሙ የሚዳረጉት በከፍተኛ ቁጥር የሚታየው ያልተከተቡ መሆናቸው ምን ተማርን? አንዳንድ ነገሮች መፈንጠቅ ቢችሉ በሁለቱ አንጻር ክትባቱ የሰጠው ተስፋ ዘለቄታ፣ ምናልባትም ደግሞ ዴልታ የተባለው ይህ ዝርያ በብዛት ከተስፋፋ እነኚህ ፍቱን ወይንም ደግሞ በጣም በብቃት መከላከል የቻሉ የክትባት አይነቶች ምናልባት አቅማቸው የሚያንስበት ላይሰሩ የሚችልበት ሁኔታ ይፈጠር ይሆን የሚለው ስጋት ማነጋገሩም አልቀረምና ምን ተማርን? ክትባቱ የትንሃል ውጤታማ ሆነ? ከርቀት ከምናየው በተጨባጭ ዛሬ የተለወጠው ሁኔታ ምን ይመስላል?
አዎ፣ ክትባቱ እስካሁን በተለይ አሜሪካን ሀገር ተፈቀደ 3 ክትባቶች። አሁንም ቢሆን ዴልታ ቫይረሱን ጸባዮችን እየቀየረ ቢሆንም እንግዲህ ክትባቱ ዋና ነገሩ ጽኑ ህመምን መከላከል ነው። ወደ ሆስፒታል የሚወስድ ሞት የሚያመጣ ነገርን መከላከል ነው ዋና ህመሞች ሊኖሩ ይችላል። ያን በማድረግ አሁን ቫይረሱ ጸባዩ እንዲቀይር የክትባቱ ውጤት አሁንም አመርቂ ነው። ስለዚህ እስካሁን ባለው ያሉን ሶስቱ ዋናዎቹ እዚህ የምንሰጣቸው ክትባቶች ቫይረሱን ጸባዩን ቀይሮ አሁንም ጽኑ ህመምን ወደ ሆስፒታል መውሰድን ወደ ሞት ማድረስን የመከላከል አቅማቸው በጣም ከፍተኛ ነው። ለዚህ ነው አሁንም ክትባት 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 ምናለው። ሌላው ደግሞ ቫይረሱ ጸባዩ እንዲቀይር ብዙ የተከተበ ሰው እስካለ መዝለል ያቆማል ከሰው ሰው። ለዚህ ነው ወረርሽኞችን ለመከላከል የሄርድ ኢሚዩኒቲ ማለት ብዙ ሰዎች 70-80% ሰዎች መከላከያ ከሰሩ ክትባት ተሰጥቷቸው ቫይረሱ ከሰው ሰው መዝለሉ በጣም ይቀ
መዝለሉ ሲሉ ከአንድ ሰው ወደ ሌላ ሰው የመተላለፍ እድሉን እያሉ ነው።
መተላለፍ የመተላለፉ እድል ይቀንሳል። ምክንያቱም ከተሰበሰቡ ሰዎች ውስጥ ከአስሩ ስምንቱ የተከተቡ ከሆኑ ከአንዱ ወደ አንዱ የመሄድ እድሉ በጣም ዝቅተኛ ልክ እንደዛ እያለ ነው የሚሄደው። እና ለዚህ ነው አሁንም ከመጀመሪያውም ጀምሮ ክትባት ነው ከቫይረስ ወረርሽኞች ነጻ የሚያወጣን። አሁንም እሱ ነው፣ ግን እሱን መጠቀም ግዴታ ነው። ያን ካላረግን ለቫይረሱ መራባት እድል እንሰጠዋለን። ቫይረስ በተራባ ቁጥር ደግሞ እየተቀያየረ ይሄዳል እና መጨረሻ ሄዶ የሰራነውን ነገር እንዳይከላከለው ሊያደርግ ይችላል። ስለዚህ ያን ሁሉ ለመቀነስ አሁን ክትባት ላይ ነው እንጂ እስካሁን ድረስ ክትባቱ አመርቂ ውጤት ነው ያለው። ያው እንደሚታወቀው እንግዲህ ተጨማሪ ክትባት ቡስተር የምንለው ያስፈልጋል አያስፈልግም፣ እሱ ገና ነው ስራ ላይ ነው። አሁን እንደሚታየው እስካሁን ድረስ አስፈላጊ ሆኖ አልተገኘም። ምናልባት ፋይዘር ነው ትንሽ ፑሽ አድርጎ የነበረው፣ ግን አሁንም የሜዲካል ሶሳይቲ እስካሁን ያደረግነው ነገር በቂ ነው። ግን ሰርቬላንስ ይባላል ይደረጋል፣ በየጊዜው ቢሲሲ ቴስት ይደረጋል። እኛ አካባቢ ለምሳሌ ፖዘቲቭ ከሆነ እንደ የማይሆን አይነት ፖዘቲቭ ያላሰብነው አይነት ተከትቦ እንዴት እንደዚህ ሆነ የምንለው ካለ ያው ዘረመሉ ይጠራ ሳምፕሉ ይላከል። እንግዲህ እንደኛ ሀገር ስንሄድ አስቸጋሪ የሚያደርገው የቫይረሱን ዘረመል ጄኔቲክስን ሲኳንሱን ጥናቱን አናደርግም። ለማናደርግ የትኛው መጥቶ ነው አሁን ከፍ ያለ ወረርሽኝ ያለው ወይስ ወደፊት እንዴት ይሆናል የሚለውን ለመተንበይ ያስቸግራል እዛ ጥናቱ ስለማይደረግ። እዚህ ግን ጥሩ ነው ያለው ሁኔታው፣ መከተብ ነው ዋናው።
መልካም ዶክተር አሰፋ፣ ምናልባት ለምሽቱ የመጨረሻ የምናደርገው ጥያቄ ምንም እንኳን ክትባቱን ያገኙ ሰዎች ቀደም ብለው እንዳገለጹት በአብዛኛው በአጥጋቢ መልኩ ለቫይረሱ የመጋለጥ እድላቸው የቀነሰ ቢሆንም አልፎ አልፎ የተከተቡ ሰዎችም ላይ መታየቱ አልቀረም። ባለፈው ሳምንት መገባደጃ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ለቫይረሱ ከተጋለጠ ሰው ጋር ቅርበት ያለው ሁኔታ ስለነበራቸው ለጥንቃቄ ሲሉ ራሳቸውን ማራቃቸው ወይም ከሌሎች ማግለላቸው ተነግሯል። በዚህ በዩናይት ስቴትስ ሁለት ከቴክሳስ ሲሆን ዲሞክራቶች ለቫይረሱ መጋለጣቸው በአጠቃላይ 5 ሰዎች ያህል ለቫይረሱ መጋለጣቸው በምርመራ መረጋገጡ ተገልጿል። እኚህ ሰዎች አብዛኞቹ ሁለቱንም ክትባቶች ከወሰዱ በኋላ ነው እና እንዲህ የሆነ ያለው ምን ያህል ይዘወተራል? ምን ያህል እናንተ በስራችሁ ይገጥማችኋል? ክትባቶቹ 95% 94% ብቃት አላቸው እንበል እንጂ 100% ከሚለው ያነሰ ነው እና ሌሎች ምክንያቶችም ካሉ አልፎ አልፎም ቢሆን አንዳንድ ጊዜ በብዛትም ባይሆን ከተወሰደ በኋላ ሰዎች ለቫይረስ ተጋልጠው የሚገኙበት ሁኔታ የመኖሩን አዝማሚያ እንዴት ይገልጹታል?
አዎ እንግዲህ ጥናቱን ሲደረግ ክትባት በተሰጣቸው እና ባልተሰጣቸው ኢንፌክሽኑ በሁለቱም ላይ የታየው መጠኑ ነው በጣም የተለያየው። የተከተበው ሰው ኢንፌክሽን የመያዝ እድሉ በጣም ትንሽ ነው፣ ከተያዘ ደግሞ የጠና አይሆንም። ቀለል ያለው የማይልድ የምንለው አይነት ሊታይ ይችላል። አሁንም ፉሊ ቫክሲኔትድ የምንለው ሙሉውን የተከተበ ሰው የምንለው ለምሳሌ የሞደርና የፋይዘር ከሆነ ሁለቱን ዶዝ ወስዶ 2 ሳምንት የቆየ ወይም የጆንሰን ጆንሰን ሆኖ ተከትቦ 2 ሳምንት የቆየ መከላከያ ሰርተዋል ብለን የምናስበው ማለት ነው ፉሊ ቫክሲኔትድ የምንለው። እንደዛ አይነት ሰው ግን ኢንፌክሽን ሊይዘው ይችላል። ማይልድ በሽታ
ጥሩ ያልሆነ እያሉ ነው።
እንደ ጠንከር ያለ አይነት ጉንፋን ትንሽ ግን ሆስፒታል አያስወስደውም ወይም ለሞት አያደርስም እና ከ5% በታች ነው እሱ። ለዚህ እኮ ነው የተከተበ ሰውም ቢሆን ማስክ ያርግ የምንለው የተወሰኑ ቦታዎች አካባቢ በራሱ ሁለተኛ ደግሞ የተከተበ ሰው ኢንፌክሽን ቢይዘው ማይድ በሽታ ሲሆን ብዙ ስሜት አያሳይም። ነገሩ ጥሩነቱ የማሰራጨት እድሉ ዝቅ ያለ ነው የዛ አይነት ሰው፣ ምክንያቱም የቫይረሱ ቁጥር ያነሰ ነው። ግን ስቲል ሊያሰራጭ ይችላል እና ለዛ ነው ማስክ ማድረጉ ለራሱ ለሌላውም በተለይ ይሄ ኢንዶር የምንለው የተጠጋጋ አካባቢ እናደርጋቸው ነገሮች ቤት ውስጥ ቁጭ ብለን ለረዥም ጊዜ የምናሳልፋቸው ጊዜ፣ በዛ ላይ ደግሞ አብሮን ያለው ሰው ይከተብ አይከተብ አናውቅም ብዙ ሁኔታዎች ላይ። ስለዚህ አሁንም ትንሽ ሪትራክት ማድረግ እኔ ሞር ኮንሰርቫቲቭ ነው በዚህ አይነት ነገር ላይ የምወስደው። ከላከሉ ይሻላል ቀደም ብለን አይ ይህን ነገር ብሎ ቀልል አድርጎ ሁሉም ሰው የተከተበ መስሎን፣ ለምሳሌ ቤተክርስቲያኖች ከፈትፈት ካሉ እንዳል ነው ቅድም፣ ለምሳሌ ግራጁዌሽን ምን አገር ቤት አሁን አንዳንድ ግራጁዌሽኖች እያየሁ ነበር እና ያሰጋል። እሱ ጥሩ አይደለም። መከላከል ላይ ማተኮር ላይ ያስፈልጋል።
መልካም። በዚህ በዩናይት ስቴትስም ሆነ በዓለም አቀፍ ደረጃ በአፍሪቃም ተስፋ ያለውንና አሁንም ጥንቃቄ መደረግ ያለበትን አሁን ያሉ ሁኔታዎችን ዝርዝር ያስረዱበትን አጠር ያለ ቃለ ምልልስ ነው ያደረግነው። ዶክተር አሰፋ የኮቪድ ጉዳይ ገና ያነጋግረናል። መላዎቹም ሙሉ በሙሉም ሰዎች ነጻ የሚሆኑበትን ወይም ራሳቸውን መከላከል የሚችሉበት ሁኔታ እስኪፈጠር ድረስ በተለያዩ ርዕሶች ላይ እንዲሁን እንነጋግራለን። ለዛሬው ግን ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኛል።
አድማጮች የውይይቱን ሙሉ ክፍል በዌብሳይታችን ላይ ታገኙታላችሁ። ወደ ተከታዩ ዝግጅት እንወሰዳችሁ። በኢትዮጵያ የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱን ምክንያታዊና የሰከነ ማህበርን ለመፍጠር እንዲሁም በእውቀት ላይ የተመሰረተ ኢኮኖሚን ለመገንባት የሚደረገውን ጥረት አዳጋች ያደርገዋል። ይህን ችግር ያስተዋሉ ነዋሪነታቸውን በዩናይትድ ስቴትስና በአውሮፓ የሆነ ሶስት ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ የቴክኖሎጂ ተቋም የግለሰቦችን የማንበብ ባህልን የሚያዳብር፣ ደራሲዎች ደግሞ በቀላል ወጪ ስራዎቻቸውን ለአንባቢያን እንዲደርሱ የሚያደርግ አፍሮ ሪድ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለህጻናትና ለአዋቂ የሚሆኑ መጽሐፍቶችን በነጻና በግዢ የሚያቀርብ ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምጽ ተቀርጸው መስማት እንዲችሉም ያደርጋል። ስመኝሽ የቆየ የዚህን ቴክኖሎጂ መስራቾች እንግዳ አድርጋ ጋብዛቸዋለች። ስማቸውን በማስተዋወቅ ይጀምራሉ።
ዳዊት ተገኝ አለሙ እባላለሁ። የሶፍትዌር ኢንጂነሪንግ ባለሙያ ነኝ። ወደ ስዊዘርላንድ ከመጣሁ አንድ 10 ዓመት ሆኖኛል። 11 ዓመት በባዮሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂነሪንግ ፕሮጀክት ማኔጀር ሆኜ ነው የምሰራው።
ነብዩ የሴፍ ኃይለ ስላሴ ይባላለሁ። እኔም ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን። የኢኮኖሚክስም ተማሪ ነኝ ከረንትሊ። በኤጁኬሽን ጋቨርንመንት ኮንትራክቲንግ እና በናንፕሮፊት ሴክተር ላይ ነው ብዙውን ጊዜ የሰራሁት።
እሺ፣ ሰላም። ስሜ ብዝነህ ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን 500 ካምፓኒዎች ውስጥ በኢንፎርሜሽን አሴ ሶፍትዌር ኢንጂነር፣ አሴ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለሁኝ። ከ2015 ጀምሮ ደግሞ የራሴን ዴችዋይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት።
ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ። በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁን ያገኘኋችሁና ለምን ዓላማ ነው የተሰበሰባችሁት? ዳዊት ካንተ ልጀምር።
ብዙንህም እኔም ከሀገር ከወጣን ምናልባት 15 ዓመት፣ ነብዩ ከሀገር ከወጣ ከዛም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የ7 ዓመት ልጅ አለኝ። ናትናኤል የሚባል ለልጅ ተረትን ማንበብ ፈልግ ነበረ። የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የሚቻለ ሰው አላገኘሁም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ከነበብኩኝ አንድ 15 ዓመት ሊሆነኝ ነው እና ያንን ሳይ እንደ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙንህም ሳዋየው የብዙንህም ችግር አንድ አይነት ሆኖ ተገኘ እና ይሄንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስልንም ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለ ስናየው የሁሉም ሰው ችግር ሆኖ ነው የምናየው። ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው ከኢትዮጵያ ውጭ ያሉ ሰዎችን የኢትዮጵያን ሊትሬቸር። ይህንን ትልቅ ካልቸር ያለን ሕዝብ መጽሐፎቻችንን ማንበብ እንችለው በትልቅ ችግር እንደ በርበሬና እንደ ሽሮ በሻንታ ተጭኖ መጥቶ ነው። ያንን ስናየው ይህንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይህንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችን በቀላሉ በስልካቸው እና ባናቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን የገባንበት እንግዲህ
ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቀደም እንደጠቀስከውም የተለያዩ ታሪኮች የተለያዩ ስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው። እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነቢዩ ወደ አንተ ልምጣ።
ዳዊትም እንዳለው መጀመሪያ ያው የዲስትሪቢዩሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው የአሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። አንድ ትልቁ እሱ ነው። ከእሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያን በብዙ ውጣ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ በጣም ትልቅ ነው። እና ግን በቴክኖሎጂ ይህንን ፕሮብለም ይህንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው በቃ ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱና መጽሐፍ ስለሚፈልገው ሀሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል።
ብዙ ነህ ደግሞ ዳንተ ልምጣ። ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነ ጽሁፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሷል ብላችሁ ታስባላችሁ?
እንደ አንድ ምክንያት ሊወሰድ ይችላል። በተለይ አሁን ነው አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለኛል። ከዚህ በፊት ዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የህዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ካልቸር ባህልን ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብራሪ ውስጥ የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝ ነው።
ዳዊት ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮ ሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነጻም በግዥም መልክ ቀርበዋል። ስለ ደራሲያኑ፣ ስለ ስራቸው መረጃዎችም ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደቱስ ምን ይመስል ነበር?
የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን። በቅርበት ማለት እጅ እና ጓንት ሆነን መስራት እንፈልጋለን። ምክንያቱም ደራሲያን ከኛ ጋር መስራት ካልፈለጉ፣ አንባቢያንን ኢንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ሶስታችንም አንድ ላይ ተሰባስበን በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት 6 ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን እንክሉድ አድርገን እስካሁን ያለንበት ደረጃ ላይ ደረሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል። እነዚህ ደረጃ እስክንደርስ አንድ አመት በላይ ወስዶብናል። ከአንድ አመት ከ3 ወር በላይ ወስዶብናል።
እንግዲህ ኢትዮጵያ ውስጥ የብዙ በተለይ ፈጠራ ስራዎች ራስ ምታት ኮፒራይት ይመስለኛል እና ምናልባት ትንሽ ፍርሃቱም ሊኖር ይችላል ብዬ አስባለሁ። እስኪ ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው?
ትክክል ነሽ። ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን በኦንላይን ደራሲዎችን መጽሐፍ በፒዲኤፍ ኮፒ ተደርጎ ምናምን ኢቨን በአንዳንድ ፐብሊሽንግ ካምፓኒዎች ያለ ደራሲው ቅና ታትሞ የሚወጡበት ሲቹዌሽኖች አሉ። ሶ እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን 100% የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው መጽሐፉ። የተጠቀምነው ቴክኖሎጂ DRM የሚባል ኢንክሪፕሽን ፕሮሰስ አለው። ሶ መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከኛ አፕሊኬሽን ውጪ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረውም።
ብዙአየሁ፣ ወደ አንተ ልምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህን ደራሲዎች የመረጣችኋቸው? የተመረጡበት መስፈርት አለው?
መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸው ማግኘት ራሱ በጣም አስቸጋሪ ነበርና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን። በሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደነ እንዳለ ጌታን፣ ኤፍሬም፣ እነ ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኝን ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብን እና መጀመሪያ ከነሱ ጋር ነው መስራት የጀመርነው። አሁን አፍሮሪድ ላይ ወደ 10 አካባቢ የሚሆኑ ደራሲያን ስራቸውን ኦልሬዲ ፐብሊሽ አድርገናል። ሌሎችም ደግሞ ቁጥራቸው ከፍ ያለ ፓይፕላይን ላይ ናቸው። ኮንትራክት ኔጎሽየሽን እና ዲስከሽኖች እየተካሄዱ ነው ያሉት።
ተጠቃሚ ብላችሁ የምታስቡት ወይም አንባቢ ገዢ ብላችሁ ታርጌት ያደረጋችሁት በውጭ የሚኖረውን የኢትዮጵያ ማህበረሰብ ነው ወይስ ኢትዮጵያ ውስጥ ያለውን ነው? ይህን ጥያቄ ያነሳሁት እንግዲህ በተለይ የሞባይል መተግበሪያው የኢንተርኔት አቅርቦትንም መሰረት ያደርጋል፣ የአከፋፈል ደግሞ ገንዘብን ለመቀበል የሚጠይቀው መስፈርትም አለ። ከእነዚህ ከመሳሰሉት ጉዳዮች ጋር ስለሚያያዝ ነው። እስኪ ምናልባት ዳዊት ወደ አንተ ልምጣ።
አንዱ በኢንፎርሜሽን ቴክኖሎጂ መጠቀም ትልቁ ነጥቡ ምንድን ነው? ኢንፎርሜሽንን ዴሞክራታይዝ የማድረግ ተጽዕኖ አለው። ገጠርም ያለ ከተማም ያለ አሜሪካም ያለ ወይም አውሮፓም ያለ ኢትዮጵያም ያለ ሰው እኩል ሊገለገልበት የሚችል መሳሪያ ነው እና በእኛ ፍላጎት አንጻር ቢሆን ኖሮ ሁሉም ሰው እኩል እንዲያገኘው ነበር የምንፈልገው። አሁን ትልቁ ያጋጠመን ችግር ምንድን ነው? እነኚህ ደራሲያን ስራዎቻቸውን በእኛ ፕላትፎርም ሲያቀርቡ የተወሰኑት በነጻ እንዲነበብላቸው የፈለጉና ያቀረቡ አሉ። አብዛኛዎቹ ግን በገንዘብ የሚከፈል ወይም በገንዘብ የሚገዙ ናቸው መጽሐፍቶቹ። እና ያንን ገንዘብ መሰብሰብ የምንችለው እስካሁን ድረስ ባለው ሁኔታ በውጪ የክሬዲት ካርድ ፔመንት ሲስተም ነው እና በዛ ምክንያት አፕሊኬሽኑ ሁሉም ጋር መገኘት ቢችልም ነጻ የሆኑት መጽሐፎችን የትኛውም ሀገር ያለ ሰው ኢትዮጵያም ውጭም ያለ ሰው ማንበብ ቢችልም ለጊዜው በገንዘብ የሚገዙ መጽሐፎችን ማንበብ የሚችለው ከኢትዮጵያ ውጭ ያለ ወይም ኢትዮጵያ ውስጥም ቢሆን ኢትዮጵያ ውስጥ ያለ ግን በክሬዲት ካርድ መክፈል እና መጠቀም የሚችል ሰው ብቻ ነው። ያ ነው እንግዲህ ሊሚቴሽናችን።
ምናልባት ወደፊት ይሄ ይሰፋል ብላችሁ ታስባላችሁ?
አዎ፣ ይቀጥል።
እዚህ ላይ መጨመር እችላለሁኝ። ያው እንደ መጀመሪያ ግብ የወሰድነው ዲያስፖራ ያለው ኮሚኒቲ እና መክፈያ የስታንዳርድ የክሬዲት ካርድ መክፈያ አቅም ያላቸውን ታርጌት ያደረግነው ያንን ነው። ጎን ለጎን ደግሞ አሁን በኢትዮጵያ የፔይመንት ሲስተሙም የፋይናንሻል ሕጉም ይሄ በዚህ በኢኮሜርስ አካባቢ ገና አሁን ነው እየወጣ ያለው በፖሊሲ ደረጃ እና በኢትዮጵያ ውስጥ ያሉ የፔይመንት ሲስተሞችን ኢቫሉዌት እያደረግን ነው። ለምሳሌ በቅርብ ቴሌብር በኢትዮጵያን ቴሌኮሙኒኬሽን አንድ የመክፈያ አማራጭ ሆኖ ወደ ገበያ ወጥቷል። ግን እንደዚህ ኢንተግሬት ለመደረግ ገና ሬዲ አይደለም እና እነሱን እየጠበቅን ነው። ፕላስ እዛው ደግሞ ኢትዮጵያ ውስጥ ካምፓኒያችንንም ህጋዊ በሆነ መንገድ ፎርም አድርገን ኢንተግሬት ለማድረግ በዝግጅት ላይ ነን እና በቅርብ ጊዜ በኢትዮጵያ ያሉ አንባቢዎች በብር የሚገዙበትን ሁኔታ እናመቻቻለን።
ስለዚህ ነብዩ፣ ወደ አንተ ለምጣ ደግሞ። እስቲ እንግዲህ ከዚህ ቀደም ተመሳሳይ ስራዎች ሲሞከሩ አይቻለሁኝ እና ግን ብዙዎቹ እንዳሰቡት አልተለመደላቸውም ወይም አልቀጠለም። ምናልባት ከባህል ጋርም ሊያያዝ ይችላል፣ ከእውቀት ጋርም ሊገናኝ ይችላል እና ብዙም ሰብስክራይብ አድራጊ ወይም ተጠቃሚ ሳያገኙ ይቀራሉ እና የእናንተ ያሰራችሁት መተግበሪያ በትክክል ጥቅም ላይ እንዲውል እና ያሰባችሁትን ግብ እንዲመታ የተለየ ያደረጋችሁት ወይም የምታደርጉት ነገር ይኖር ይሆን?
ትክክል ነሽ። እኛ የመጀመሪያዎቹ አይደለንም እንደዚህ በዲጂታል መጽሐፍን ማቅረብ ሲጀመር። አይንክ ትልቁ ነገር እኛን ሜቢ ሰክሰስፉል ያደረገናል ብን ያሰብ ነው ፎር ሎንግ ተርም ነው ማለት ይሄ የባጭር ጊዜ ውስጥ ፕሮፊት ተገኝቶበት ባጭር ጊዜ ውስጥ ማለት ጊዜ የሚፈጅ ፕሮሰስ ነው እና ይህንን በደንብ ተገንዝበንበት ነው የገባ ነው። ሰው በሚቀጥሉት 2-3-4 ዓመታት እንደዚህ ከዛም በላይ ቢፈጅ በዚህ ፕሮሰስ ውስጥ ጸንተን በኋላ ላይ ስክሰስፉል እንሆናለን አምነን የገባ ነው። እንዳውም አንድ ደራሲ ጋር እንደ ስናወራ ይሄ ፕሮጀክት ለእናንተ አይደለም ለልጆች እና ለልጅ ልጆቻችሁ ነው ብሎናል። ግን የተለየ ነገር ታደርጋላችሁ ያልሽው እውነት ነው። ይሄ ካልቸራል ሽፍት ይፈልጋል። ይሄ ኢትዮጵያ ውስጥ ብቻ ሳይሆን ማለት እንደዚህ የንባብና የቴክኖሎጂ ገና እያደገበት ባለ ኢንቫይሮንመንትም ሳይሆን እዚህ በዌስተርንም ውስጥ አሁን ገና ነው በዲጂታል የማንበብ ካልቸሩ ኦቨርቴክ እያደረገ የመጣው። ሰው ዝም ብሎ ከኛ ጋር መጽሐፍ ገዝቶ ማንበብ ብቻ ሳይሆን የአንባቢያን እና የደራሲያን ኮሚኒቲ ቢልድ ለማድረግ ላይም እንሰራለን።
ወደ ብዙነህ ልመለስና እስኪ እንደምትነግሩኝ ከሆነ በመጽሐፍ መልክ ታትመው የወጡትን ብቻ ወደ ዲጂታል ቅርጽ መቀየር ብቻ ሳይሆን የማሳተምም አላማ አላችሁና ራሳችሁን አሳታሚ አድርጋችሁ ትቆጥራላችሁ?
እንግዲህ አፕሊኬሽናችን ሁለት ነገር ነው ያለው። አንደኛው የደራሲያንን ሊትሬቸር በእኛ ፕላትፎርም ላይ ለአንባቢዎች ማቅረብ ሲፈልጉ የእነሱን ኮንቴንት የኮፒራይትን ባስጠበቀ መልክ ሴኩሪቲን እና የተለያዩ ነገሮችን እንደገና ደግሞ ለማንበብ በድምጽ ከሆነ ደግሞ በትክክል ለአፕሊኬሽኑ በሚመች ለአንባቢያን ጆሮ በሚስማማ መልክ መቀናበር መቻል አለበት እና ያንን ሁሉ የምንሰራበት ዲጂታል ፐብሊሽንግ ፕላትፎርም አለን። ግን በሂደት ያው ከደራሲያን ጋር እንደዚህ በቅርብ ስንሰራ በእኛ አቅም ውስጥ እስከሆነ ድረስ ያሉትን ችግሮች እናግዛለን። በተወሰነ ደረጃ አሁን ለምሳሌ የተረት መጽሐፍቶችን ከተለያየ ቦታ ኮምፓይል አድርገን የአፍሮ ሪድ ሲሪስ ብለን የጀመርነው አለ። በሂደት ኮንቴንቱን በማዘጋጀትም ማለት ነው እዛ ውስጥም ኢንቮልቭ የምናደርግ ይሆናል። በአጭር ጊዜ ግን ፕላትፎርሙን ለደራሲያን አቬለብል ማድረግ፣ የእነሱን ኮንቴንት እዚህ ላይ ፐብሊሽ እና ዲስትሪቢዩት ማድረግ፣ ለአንባቢያን ደግሞ አፕሊኬሽኑን አቬለብል አድርገን የሚያነቡበትና የሚያዳምጡበትን ጥሩ ኤክስፒሪየንስ እንዲኖራቸው ማድረግ ነው።
ነብዩ፣ ወደ አንተ ልምጣ። ድርጅታችሁ ግዙፍ ነው ስሙ። ምናልባት የማስፋትና ሌሎች ቴክኖሎጂ ውጤቶችን የመጠቀም እና ሌሎች መስራት የምታስቧቸው ስራዎች ውስጥ አሉ?
ያልሽው ግዙፍ ዲጂታል ሰርቪስ ነው የሚባለው። የተለያዩ በእኛ ማህበረሰብ ውስጥ በዲጂታል ፎርም በዲጂታል መልክ ሶልቭ ልናደርጋቸው የምንችለው ችግሮችን ያለንን የአመታት ኤክስፒሪየንስ ተጠቅመን እነሱን ችግሮች ለመቅረፍ ነው ዋና ሀሳባችን። ስፔሻሊ አሁን ፎርኤግዛምፕል የፋይናንሽል ቴክኖሎጂ ፊንቴክ አካባቢ እዛም አካባቢ አንዳንድ ሀሳቦች አሉን። በኢኮመርስ ውስጥም ወደዛም ቨንቸር ልናደርግ እንችላለን። ለሶሳይቲም በጣም ይጠቅማል ብለን የምናስባቸውን ፕሮዳክቶች እዛ ውስጥ እንደምንገባ እርግጠኛ ነኝ።
እንግዲህ እንደ ሀሳብ ማጠቃለያ እናድርገው እና ሁላችሁም በቴክኖሎጂ ሙያ ውስጥ ለአመታት ያገለገላችሁ እንደመሆናችሁ መጠን በተለይ ለወጣቶች በዚህ ዘርፍ ስር እንዲሰማሩ ሊሆን ይችላል ወይም ደግሞ ከዓለም እኩል መራመድ እንዲችል ወጣቱ ከሙያችሁም አሁን ከምትሰሩት ስራ ጋርም በተያያዘ ለወጣቱ የምታስተላልፉት መልእክት ካለ በሱ እናጠናቅ።
በዓለም ላይ የምናያቸው ነገሮች በሙሉ አጠገባችንም ሩቅም ያሉት ነገሮች ሁሉም የተሰሩት እኛኑ ከመሰሉ ሰዎች ነው እና ሁሉንም ነገር ማድረግ አንችልም፣ ግን አንድ ነገር ማድረግ እንችላለን እና ያንን ነገር አድርጉ ነው። ትዕግስቱ እስካለ ድረስ አንድን ፕሮጀክት ወይም አንድን ስራ ታጋሽ ሆነን ጊዜ ሰጥተነው እና ካለቀቅ ነው ከዛ ችግር በላይ ትልቅ ነገሮችን ሶልቭ ማድረግ እንችላለን፣ ትልቅ ነገሮችን ማሻሻል እንችላለን። ስለዚህ ለያዝነው ነገር ወይም ለምንሰራው ነገር ትዕግስት ይኖረን እና ያ ነው እንግዲህ ላስተላልፍ የምፈልገው መልእክትም ይሄ ነው ይመስል።
እንግዲህ የኢትዮጵያን የስነ ጽሁፍ ውጤቶች ለማዘመን ቴክኖሎጂ መሰረት አድርጋችሁ እያደረጋችሁት ስላላችሁት እንቅስቃሴ ይበል የሚያሰኝ ነው። ስራችሁ ደግሞ አድጎ ትልቅ ደረጃ ደርሶ በድጋሚ እንግዶቻችን ሆናችሁ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን ለነበረን ቆይታ በአድማጮች ስም በጣም አመሰግናለሁ።
እኛም በጣም እናመሰግናለን።
ታንክዩ
ስመኝሽና እንግዶቿን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። ዋና ዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዝግጅት እንወሰዳችሁ። ከ200 በላይ የዓለም ሀገሮችን የወከሉ ከ11000 በላይ አትሌቶች ለሁለት ሳምንት ያህል የሚፎካከሩበት ታላቁ የስፖርት ትዕይንት ኦሎምፒክ ትላንት በይፋ ተጀምሯል። በኮቪድ-19 ምክንያት ለአንድ ዓመት የተገፋው አውራ የስፖርት ጨዋታዎች አውድ አከፋፈቱም እንደከዚህ ቀደሞቹ የኦሎምፒክ ክንውኖች የደመቀ አልነበረም። እንዲያውም አንዳንድ መገናኛ ብዙሃን ቆሌ ቢስ ኦሎምፒክ ብለውታል። የዓለም አቀፉ የኦሎምፒክ ኮሚቴ ፕሬዝዳንት ቶማስ ባህ ግን የተስፋ ቅጽበት ሲሉ የውድድሩን መጀመር አሞግሰዋል። ሀብታሙ ስዩም ያጠናቀራቸውን አጫጭር የኦሎምፒክ ታሪኮች መድብል ያዳምጡ።
ሶማሊያ ሁለት ተወዳዳሪዎችን ብቻ ያዘ ቡድኗን ወደ ጃፓን ሸኝታለች። በሀገሪቱ ፕሬዚደንት ሙሐመድ አብዱላሂ ፎርማጆ ሽኝት የተደረገለት ቡድን በታሪኩ ለመጀመሪያ ጊዜ ከሩጫ ስፖርት ጋር ባልተገናኘ ዘርፍም ወኪል ልኳል። ታሪካዊቷ ተወዳዳሪ ራምላ አሊ ትባላለች። በቦክስ ስፖርት ሶማሊያን በኦሎምፒክ አውድማ ትወክላለች። አብረዋት የ800 ሜትር ሩጫ ተወዳዳሪው አሊ አይዶ አምርተዋል። የሶማሊያ ኦሎምፒክ ኮሚቴን የሚመሩት ሙሐመድ አብዶ አሊ ተሳታፊ ለመሆን በመቻሉ ደስተኛ መሆናቸውን ተናግረዋል። በአፍሪካ ቀንድ ታዋቂ ከሆነው የረጅም ርቀት ሩጫ ዘርፍ በተለየ በመካከለኛ ርቀትና በቦክስ ስፖርት ሀገሪቱ ተወዳዳሪዎችን መላኳ ለወደፊቱ በተለያዩ ዘርፎች አትሌቶችን ለማፍራት ያላት እቅድ የመጀመሪያው እርምጃ መሆኑ ተነግረዋል። ሶማሊያ በታሪክ በኦሎምፒክ አደባባይ ሜዳሊያ አግኝታ አታውቅም። የዘንድሮዎቹ ተወዳዳሪዎቿና አመራሮች ግን ይህን ታሪክ ለመቀየር እንደሚጥሩ ተስፋ ሰንቀዋል። የቶኪዮ ኦሎምፒክ አዘጋጆች በኦሎምፒክ መንደሮች ከተሰበሰቡ አትሌቶች መካከል የመጀመሪያዎቹ የኮቪድ-19 ቫይረስ ተጠቂዎች እንደተገኙ አስታውቀዋል። ዝርዝር መረጃ ባልሰጠው መግለጫ ሁለት በሐሩሚ ቀጠና ያረፉ የአንድ ሀገር በተመሳሳይ ስፖርት የሚወዳደሩ አትሌቶች ቫይረሱ እንደተገኘባቸው ይፋ ተደርገዋል። አዘጋጆቹ በትናንትናው ዕለት ከኦሎምፒኩ ጋር የተገናኙ ሌሎች 10 ሰዎች ቫይረሱ እንደተገኘባቸውም ጠቁመዋል። ከእነዚህ መካከል አንድ ተጨማሪ አትሌትም ተገኝቷል። ከተሳታፊ ሀገራት መካከል ደቡብ አፍሪካ ከእግር ኳስ ቡድን ልዑካኗ መካከል ሶስቱ ቫይረሱ እንደተገኘባቸው ይፋ አድርጋለች። ይህ በእንዲህ እንዳለ በቫይረሱ የሚያዙ የቶኪዮ ነዋሪዎች ቁጥር እያሻቀበ መሆኑ ተነግረዋል። ጃፓናውያን የቫይረሱን ስርጭት ያባብስብናል በሚል የውድድሩን መከናወን ሲቃወሙ እንደነበረ ይታወሳል።431 ተወዳዳሪዎችን ያጠቃለለው የቻይና ስፖርት ልዑክ 777 እንደሚደርስ የተነገረ ሲሆን የሴት ተወዳዳሪዎች ቁጥር ከወንዶች ጋር ሲነጻጸር በእጥፍ ይልቃል። ዝቅተኛውን የተወዳዳሪ ዕድሜ የያዘችው ሴት ከከፍታ ወደ ባህር የመጥለቅ ስፖርት ተወዳዳሪ ናት። ኳን ሆንግ ቻን ስትሆን 14 ዓመቷ ነው። አንጋፋው ተወዳዳሪ ደግሞ የፈረስ ሽምጥ ጋላቢው ሊ ዢንግ ኪያንግ ናቸው። 52 ዓመታቸውም ነው። በታሪክ ቻይና በውጭ ሀገራት በተካሄደ ውድድር ላይ ያሳተፈችው ትልቁ የተወዳዳሪዎች ቁጥርም ነው ተብሏል። እኒህ በልምምድ ላይ የሚገኙት ደቡብ ሱዳናውያን አትሌቶች በኦሎምፒክ ላይ የስደተኞችን ቡድን ወክለው ከሚወዳደሩ 29 አትሌቶች መካከል የተካተቱ ናቸው። ተግላላሮፕ የቡድኑ የበላይ ናቸው።
እኔ የምመራቸው 29 አትሌቶች አንድ ሜዳሊያ የሚያመልጠን አይመስለኝም። በጁዶ ስፖርት የሚሳተፉ ከብራዚል የመጡ ተወዳዳሪዎችም አሉን። ከዚህ ቀደም በቴኳንዶ ስፖርት የሜዳሊያ ተሸላሚ የሆነች ኢራናዊም የቡድናችን አባል ናት። ቴኳንዶ
አትሌቶቹ አፍጋኒስታን፣ ኤርትራ፣ ካሜሩንና ኢራቅን ጨምሮ ከ11 ሀገራት የመጡ ናቸው። በውሃ ዋና፣ ቦክስ፣ ባድሚንተን፣ ክብደት ማንሳትና በሌሎች በ12 የስፖርት ዘርፎችም ይወዳደራሉ። ሮዝ ናቴክ ደቡብ ሱዳናዊ የቡድኑ አባል ናት።
ከሁሉም ስደተኛ አትሌቶች የምጠብቀው የተቻላቸውን ሁሉ እንዲያደርጉ ነው። ከዚህ በተጨማሪ የተስፋ መልእክትን በመላ ዓለም ለሚገኙ ስደተኞች ሁሉ ማስተላለፍ አለባቸው። እነሱ የዓለም ስደተኛ ማህበረሰብ ወኪል ናቸው።
የቶኪዮ የስደተኞች ቡድን አባላት የተመረጡት በዓለም አቀፉ የኦሎምፒክ ኮሚቴ ከሚደገፈው መርሃ ግብር ነው። ዓለም አቀፉ የኦሎምፒክ ኮሚቴ ቡድኑ በዓለም ላይ የሚገኙ 80 ሚሊዮን ስደተኞች የሚገጥማቸውን አስቸጋሪ ሁኔታ በተመለከተ ግንዛቤን ይፈጥራል፣ ትኩረትንም ይስባል ተብሎ ተስፋ እንደተጣለበት አስታውቋል። ቶማስ ባህ የዓለም ኦሎምፒክ ኮሚቴ ፕሬዚደንት ናቸው።
It's a message to the entire world to make
በየቀኑ ያደገ የመጣውን ስደተኞችን የሚመለከት ቀውስ ግዝፈት ለዓለም ለማሳወቅ የሚተላለፍ መልእክት ነው። እኒህ ተገደው ከቀያቸው የሚፈናቀሉ ስደተኞች ለሁሉም ማህበረሰብ በረከቶች እንደሆኑ ማስገንዘቢያ መልእክትም ነው።
Enrichment to all our society
ከሶሪያ የመጣው አላማ ሰው የፕሬዝደንቱን አስተያየት ይደግፋል።
Showing the world that refugee also can dream
ስደተኞች ግብም እንደ ላቸው ለዓለም ያሳያል። ከጦርነት ያመለጡ ቢሆንም ዛሬም ድረስ ያለሙትን በመኖር ላይ ይገኛሉ።
በኦሎምፒክ ታሪክ የስደተኞች ቡድን ሲሳተፍ ይሄ ለሁለተኛ ጊዜ ነው። ለወትሮው ያከፋፈት ስነ ስርዓቱ ይቅርና የየዕለት ውድድሮቹን የሚያስተናግዱ ስታዲየሞች በተመልካቾች ይንበሸበሹበት የነበረው ኦሎምፒክ ዘንድሮ ግን ያ የተለመደ ድምቀቱ ተለይቶታል። በኮሮና ቫይረስ ምክንያት ከመላ ዓለም የሚመጡ ታዳሚዎችን አስቀድማ የከለከለችው ጃፓን ሀገራትን የወከሉ 900 ሰዎች ብቻ በተገኙበት አዲስ ባስገነባችው የኦሎምፒክ ስታዲየም ውድድሩን ከፍታለች። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ግን ፈታኙ ጊዜ አልፎ መልካም ተስፋ የሚጀመርበት ይሆን ዘንድ ያላቸውን ምኞት በመክፈቻው ስነ ስርዓት ላይ አጋርተዋል። የዛሬው ቀን የተስፋ ቅጽበት ነው፣ እውነት ነው፣ እኛ ካሰብነው በእጅጉ የተለየ ነው። ሁላችንም በዚህ ስፍራ ተገኝተናል። ይሁንና ይህንንም አፍታ ቢሆን ልናደምቀው ያሻል ብለዋል። ኦሎምፒኩ የሚያሳየውን አብሮነት በወረርሽኙ ዋሻ ጫፍ ላይ የታየ ብርሃንም ሲሉ ገልጸውታል። የታዳሚ አለመኖሩ ያቀዘቀዘው አከፋፈቱ በኪነ ጥበባዊና በጃፓን ባህል በጎለበቱ ክዋኔዎች ግን የሚታማ አልነበረም። ቴክኖሎጂና ትውፊትን በግሩም ሁኔታ በማስማማት የምትታወቀው ሀገር በአከፋፈቱ ስነ ስርዓት ላይም ጥንታዊ ሀብቶቿንና ዘመነኛ ስኬቶቿን ለዓለም አሳይታለች። የውድድሩን መጀመር የሚያበስረውን ችቦ የለኮሰችው ደግሞ የሜዳ ቴኒስ ፈርጧ ናኦሚ ኦሳካ ነበረች። ጃፓን ይሄ የኦሎምፒክ የከፋ የጤና ቀውስ ሳይከሰትበት ይጠናቀቅ ዘንድ በየቀኑ 80 ሺህ ያክል የኮቪድ-19 ክትባቶችን በአትሌቶች ላይ እንደምታደርግ ቀደም ብላ አስታውቃለች። 230 ዶክተሮችና 310 ነርሶች በኦሎምፒክ መንደሮች ይሰማራሉ። የኮሮና ቫይረስ ጫና ባለበት በዚህ ኦሎምፒክ ውስጥ ፈተናዎችን አልፈው ስማቸውን በታሪካዊ መዝገብ ላይ ለማስፈር የተሰናዱ አትሌቶችን ለመለየት 339 ውድድሮች በ33 የስፖርት አይነቶች ይከናወናሉ። ለ14ኛ ጊዜ በዓለም የኦሎምፒክ አደባባይ ላይ የምትሳተፈው ኢትዮጵያ 38 ተወዳዳሪዎቿን ታሳትፋለች። በአትሌቲክስ፣ በብስክሌት፣ በዋናና በቴኳንዶ የስፖርት ዘርፎች ኢትዮጵያ የመክፈቻው ስነ ስርዓት ላይ ያሰለፈቻቸው ሁለት የቡድን አባላቷን ብቻ ነው። ሰንደቋን ያነገበው በውሃ ዋና ስፖርት የሚወዳደረው አብዱል ማሊክ ቶፊቅ ሲሆን አብረው የነበረችው ደግሞ የኦሎምፒክ ልዑኩ ዋና የቡድን መሪ ኤደን አሸናፊ ናት። ቶኪዮ በኢትዮጵያ ኦሎምፒክ ታሪክ ውስጥ ልዩ ታሪክ ከተመዘገበባቸው ስፍራዎች መካከል አንዷ ናት። ሮም ላይ በባዶ እግሩ ሮጦ ኢትዮጵያን ከወርቅ ሜዳሊያ ጋር ያስተዋውቃት ገናናው አበበ ቢቂላ ከአራት ዓመታት በኋላ በኦኔቲሱካ ታይገር ጫማ ሮጦ ዳግም የወርቅ ሜዳሊያ ያመጣው በ1964 የጎርጎሳውያኑ ዘመን በተካሄደው የቶኪዮ ኦሎምፒክ ላይ ነበረ። አባይ ስሙን ባተመባት ቶኪዮ እነማን ባለድል ይሆናሉ? ቀጣዮቹ ሁለት ሳምንታት ይነግሩናል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ደግሞ ወደ ሐረሪ ክልል እንውሰዳችሁ። በሐረሪ ክልል የግላቸውን ሙዚየም እየከፈቱና ከ13,000 በላይ ቅርሶችን የሰበሰቡት አቶ አብዱላሂ አሊ ሸሪፍ በቅርቡ ከሐረማያ ዩኒቨርሲቲ የክብር ዶክትሬት ተበርክቶላቸዋል። ከዩኒቨርሲቲው ሽልማት ባሻገር በርካታ የሀገር ውስጥና የውጭ ተቋማት ልዩ ልዩ ሽልማቶችን ሰጥተዋቸዋል። የአቶ አብዱላሂ ሙዚየምን በቅርቡ የጎበኘው ሪፖርተራችን አዲስ ቸኮል ያጠናቀረው ዘገባ ቀጥሎ ይቀርባል።
ማንነታቸውና ታሪካቸውን ለማወቅ ካላቸው ጉጉት ባሻገር ከ31 ዓመት በፊት በ1982 ዓ ም 25ኛ ዓመቱን ያከብር የነበረው የሐረሪዎች ባህላዊ ሙዚቃ ባንድ ወይም ሙጋድን የተመለከቱ የድምፅና መሰል ታሪካዊ ማስረጃዎችን በመሰብሰብ የተጀመረው ቅርስ ማሰባሰብ አሁን በኢትዮጵያ ደረጃ ትልቁን የግል ሙዚየም እንዲመሰሩት መነሻ እንደሆናቸው አቶ አብዱላሂ አሊ ሸሪፍ ይናገራሉ።
የዘፈን ባንድ ሙጋድን እንለዋለን እኛ ባህላዊ የዛን 25ኛ ዓመታችንን ማነከብራሰል እናኩ ማን ጽፈልና ታሪካችን ዘፈኖቹን ማን ሰበሰባል? 115 ዘፈን ሰበሰብ ጻፍኩት። ከዛም ይሄን በመሰብሰብ ጊዜ ሪል ቴፕ ነበር አድሮ ሪል ቴፕ ምሽከረከረ በዛ የሌሎችን ዘፈን ጀመርኩ። ከዛም የሪሰርች ፐርስ ስለ ሀረር እየተጻፉ ከዛም የእጅ ጽሑፍ መጽሐፍት፣ የሀረሪ ገንዘቦች፣ አልባሳት በግል መኖሪያ ቤት የነበረ 17 ዓመት ከ6000 እቃ በላይ ግን ሳላቀው ነው ራሴን በውቅያኖስ ውስጥ እያገኘሁት ይሰፋል ብዬ አልነበረም። አዎ፣ ከዛ ጀመርኩት። አራት ልጆቼ ባለቤት ያያስ መሽተኛ አስገዛጅ ሆነዋል።
በ1982 ዓ ም የተጀመረው ቅርስ የማሰባሰብ ስራ ቀጥሎ የግላቸው ሙዚየም ከከፈቱ በኋላ በ1999 ዓ ም የሚሌኒየም ዋዜማ ላይ በሀረር ከተማ የሚገኘው የቀዳማዊ ኃይለ ሥላሴ መኖሪያ ቤት በሙዚየምነት እንዲጠቀሙበት እንደተሰጣቸው ይናገራሉ።
ሐምሌ 1999 ላይ ከዛ በዚህ በተፈሪ ቤት ነው ይሄ 9 ዓመት ነው የተከራከርኩት። ኃይለ ሥላሴ እናንተ የብጠሉትም ታሪክ ነው፣ ቤቱም ታሪካዊ ነው፣ እኔ የምሰበሰብኩት ታሪክ ነው። 9 ዓመት ተከራክሬ ነው እያገኘሁት። ፕሬዚዳንት ግርማ ወልደ ጊዮርጊስን ወዶ ቤቴ ነው እያመጧቸው። ምን አለ ለሀረሪ ሕዝብ ትልቅ ነገር፣ የተቀደሰ ተግባር ቅድሚያ የምሰጠው ይሄ ቅርጽ እኮ የሀረሪ ባይሆን የአማራ ነው፣ የአማራ ባይሆን የኦሮሞ ነው፣ የኦሮሞ ባይሆን የሶማሌ ነው፣ የነኝ ወሎ ባይሆን የኢትዮጵያ ነው፣ የኢትዮጵያ ባይሆን የዓለም ቅርጽ ነው ተብሎ ነበረ። በዚህ የተነሳ ይህን ቤት ሰጡኝ። ከዛ ዜ አደረጀሁት። በአሁኑ ጊዜ 5 ኤግዚቢሽን ሩም አለ አዳራሽ፣ 2 ጽህፈት ቤት አለኝ፣ 4 ወርክሾፖች አለኝ፣ 2 መጋዘን አለኝ። በኢትዮጵያ ደረጃም ወርክሾፕ አለው የለም።
በሙዚየሙ ካሉት 13,000 ገደማ ቅርሶች በርከት የሚሉት የሀረሪ ብሔረሰብን የሚመለከቱ ቢሆንም በሙዚየሙ ግን የሁሉም ኢትዮጵያዊ ታሪክ እንደሚገኝ ነው በኩራት የሚናገሩት።
እኔ በሀረሪ የጀመርኩትን ደግሞ ሀረሪ ብቻ አይደለም ስማ፣ አሁን የአማራውም አለ። አማራም የምኮራበት እዚህ ቤት ነው። አሁን ቤተክርስቲያን ብሄድ መስቀልና ብራና ነው የሚያየው። ታሪኩ ነው የሚያገኙ እዝ ነው። ሶማሌም እንደዙ፣ ኦሮሞም እንደዙ፣ አፋርም እንደዙ። ስለዚህ አንድ ብሔር አይደለም፣ ብዙ አይደለም እንጂ የአፄ ዮሐንስ ሴፍ አለኝ። አፄ ዮሐንስ ከወርቅ የተሰራ በኋላ ታየዋለ ለሶማሌ አገር የሰጧቸው ከአፄ ዮሐንስ የተሰጠ 1874 በወርቅ የተሰራ ይላል ለሶማሌ እንደመግዛት ተሰጡት ትግራቆች ብለው ያ ሁሉ አለ። የአፄ ቴዎድሮስ ሴፍም አለኝ። የጎበዝ ሰው ጎራዴ ለንደን የሚል ከለንደን ጋር ራሳቸው ብቻ ነበረ ግንኙነት ነበራቸው። ያኔ የኃይለ ሥላሴ ሴፍም አለ። የደርግም እናሸንፋለን ይላል። የኃይለ ሥላሴ ለጃንሆይ ክብር ለሀገር ፍቅር ይላል። የምኒልክ ሸዋ ንጉስ ይላል። ሴፎቻቸውም 4 አለኝ። ነፍጥ ደግሞ እዚህ ብቻ ነው አለው። የድሮ ያው እሱን ያነገበ ነፍጠኛ ይባላል። የዛሬ ፖለቲካ እና የእናንተ ነው።
ቅርሶችን ከመሰብሰብ ባሻገር ደህንነታቸው ተጠብቆ ሳይበላሽ እንዲቆዩ የሚያስችሉ ሀገር በቀል የቅርስ መንከባከቢያ ቴክኖሎጂዎችንም እንደሚጠቀሙ አቶ አብዱላ ያጫውተውናል። ከዚህ ባሻገር ቅርሶችን ለመጠበቅና ወደ ኮምፒውተር ስርዓት ውስጥ እንዲገቡ ወይም ዲጂታይዝ እንዲሆኑ ከልዩ ልዩ ሀገራትና ግለሰቦች ድጋፎች እንደተደረጉላቸውም ይናገራሉ።
በዘመናዊ ሬጅስትራር አደርጋለሁ፣ ዲጂታላይዝ አደርጋለሁ። አንድም ኤክስፐርት የለኝም። ልጆችና ህዝቡ ነው ኤክስፐርቶች። አሁን በመንግስት ደረጃ 180 አላቸው ኤክስፐርት። አሁን በሀረር 4 የመንግስት ሙዚየም አለ። ብሰበሰብ ለጉሩ አይደለም 10% ኦፍ ማይ ኮሌክሽን የላቸው። እኔ ከ13,000 በላይ እቃዎች አለ። አሁን የአሜሪካን ኤምባሲ 35,000 እቃ መጣብኝ ገዝቶ።
ለቅርስ ጥበቃ የሚሆን ነው ወይስ ቅርሶች ናቸው?
ለዲጂታላይዜሽን እንግሊዝ መንግስት 20,000 ፓውንድ ያ ለማድረግ ዲጂታላይዜሽን ኦፍ ኦዲዮ የድሮ ዘፈኖችን ዲጂታል ለማድረግ እንደውም ፈረንሳይ 470,000 ብር፣ ጋሻ ለሙዲን 1,000,000 ብር እንዲሁም ኢትዮጵያዊ በጠቅላላ ይሰጠኛል።
የክብር ዶክትሬትን ጨምሮ ልዩ ልዩ ሽልማቶችን የተሸለሙት አቶ አብዱላይ ከነኚህ ሽልማቶች ይበልጥ ህዝቡ እሳቸውን አምኖ በየቤቱ ያሉ ቅርሶችን ለእርሳቸው ሙዚየም መስጠቱ ከብዶ እንደሚሰማቸው ይናገራሉ።
እዚህ ግድግዳ በሙሉ ሽልማት ነው። እስኪ ዋና ዋና የሚሉት እርሱ
ዋና ዋና ሽልማቶች አሁን የአመቱ በጎ ሰው፣ እንደገና አርአያ ሰው፣ ከቅርጽ ጥበቃ ደግሞ ለእኔ ብቻ እየተሰጠ እውቅና፣ ሌላ ሼክ አላሙዲን 1,000,000 ብር። የኤምባሲዎችም ያው በፕሮጀክት መልክ ብሰጡም ደስ ብላቸው ሽልማት ነው በራሱ። እኔም ሰራ አላጻዳሁ። ስለዚህ ህዝቡ ይህን ሁሉ ከሰበሰብኩት 13,000 እቃ 65% በላዩን ህዝብ ሰጠኝ። ይህ ሽልማት አይደለም ራሱ ሽልማት አይደለም። አሁን ኦሮሞ መጥቶ የምንኮራው እዚህ ቤት ብቻ ነው ስል አማራው መጥቶ እዚህ ቤት ነው የምንኮራው ስል ከዚህ በላይ ምን ሽልማት አለ?
ሙዚየሙ ውስጥ ባሉ የቅርስ አይነትና ብዛት እንደተገረሙ ያናገርናቸው ጎብኚዎች መሰክራሉ።
የርጋለም ጌታቸው የመጣ ከሀረር ዩኒቨርሲቲ ሀረርን ለመጎብኘት የመጣ ነው እና በዋናነት ጀጎል ግንብ ሲባል ነው የምንሰማ። እሱንም በአይን አይተን ለማረጋገጥ ባየነው ነገር በጣም ደስ ብሎናል። የተለያዩ ጥንታዊ በትምህርት የምናውቃቸውን ቅርሶች በአካልና በአይን ስላየን በጣም ደስ ብሎናል።
የባለ አንድ ፎቁ የቀደም ኃይለስላሴ መኖሪያ ቤት አሁን እየጠበባቸው እንደመጣ የሚናገሩት አቶ አብዱላሂ በዚህ ረገድ ቀጣይ ድጋፍ እንደሚሹ ነግረው ይሆናል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።